ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ የቴክኒክ እክል ገጥሞናል። ኮምፒውተራችን እስከሚሰራ ድረስ ዜና እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያቸውን ቃለ ምልልስ በተለይ ከአሜሪካ ድምፅ አገልግሎት ጋር አድርገዋል። ሙሉን ቃለ ምልልስ በዕለቱ አብይ ርዕስ እናሰማለን።
ጸረ መንግስት መፈክሮችን የሚያሰሙ የሱዳን ወታደሮች መሀል ካርቱም በሚገኘው አል ሀዋ በተባለው የግብይት ማዕከል አካባቢ ተሰልፈው ለ30 ዓመታት ያህል የዘለቀው ወታደራዊ አገዛዝ እንዲያበቃ ጠይቀዋል። ባለፈው ታህሳስ ወር በተጀመረው የሱዳን አብዮት የተገደሉትን ሰዎች በማሰብ የእኛ ሰዎች መስዋዕት ሆነዋል፣ እኛም ስራችንን ልናጣ እንችላለን በማለት መፈክሮች አሰምተዋል። የተቃውሞ መሪዎች የሱዳን ወታደራዊ ጁንታ ስልጣኑን ለሲቪል መንግስት እንዲያስረክብ በመጠየቅ በአገር አቀፍ ደረጃ ከዛሬ ጀምሮ የሁለት ቀናት አድማ እንዲካሄድ ጥሪ አድርገዋል። የረጅም ጊዜው ፕሬዚደንት ዑመር አልበሽር ባለፈው ወር ከስልጣን ከተወገዱ ወዲህ ወታደራዊ ኃይል ስልጣን መያዙ የሚታወስ ነው። የሙያ ድርጅቶች ውህደትና የፖለቲካ ፓርቲዎች ናቸው የአሁኑን አድማ የጠሩት። በወታደራዊ ጁንታና በውህደቱ መካከል ሲካሄድ የቆየው ንግግር ከሽፏል። ወታደሮቹ በሰላማዊ ተቃውሞ ላይ ተኩስ ከፍተው በርካታ የተቃውሞ ሰልፈኞች ከተገደሉና በመቶዎች የሚቆጠሩ ከቆሰሉ በኋላ ነው ንግግሩ ያቆመው።
የኢትዮጵያ ምጣኔ ሀብት ልንወረወርበት ከነበረው አዘቅት የማገገም ሁኔታ አሳይቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምፅ ጋር በተለይ ባደረጉ ቃለ ምልልስ ተናገሩ። እርሳቸው ወደ መንበረ ስልጣኑ ከመዝለቃቸው በፊት ከነበረው ጊዜ ጋር የአሁን ሁኔታዎችን ማነጻጸር አስቸጋሪ መሆኑን ጠቅላይ ሚኒስትር አብይ ቢጠቁሙም አሁን ግን የሰላም አየርና የእፎይታ መንፈስ እንዳለ አመልክተዋል። ፍላጎት ዘወትር የማይቆም መሆኑን ጠቅላይ ሚኒስትሩ ገልጠው በዚያው መጠንና ጥረት ስራውንም እንዲያድግ ለማድረግ እንደሚሰሩ፣ ተጨብጧል ያሉት መልካም ነገር ሁሉ እንዲሰፋና ሁሉንም እንዲነካ ለማድረግ እንደሚጥሩም ተናግረዋል። እርሳቸው ወደ መንበረ ስልጣኑ የዘለቁበት ጊዜ አገሪቱ የነበረችበት እጅግ አሳሳቢ ሁኔታ እንደምን ተስፋ እንዳላስቆረጣቸውና ተስፋቸው እስከ የት እንደመጣ የተጠየቁት ዶክተር አብይ በፈጣሪ በአገሬና በሕዝቤ ምንጊዜም ተስፋ አልቆርጥም ነው ያሉት። የኢትዮጵያ አምላክ የዘገየ ቢመስልም ይቀራል ብዬ አላምንም፣ ኢትዮጵያንም ይተዋል ብዬ አላምንም። ኢትዮጵያውያን በሀገራቸው ተስፋ አይቆርጡም። ውጭ ያሉት እንኳ እንቅልፋቸው አሜሪካ፣ ህልማቸው ኢትዮጵያ ነው ብለዋል። ጠቅላይ ሚኒስትሩ አክለውም በውጭ በሄዱ ጊዜ ሁሉ የሚያዩትን ውበትና መልካም ነገር ሁሉ እንደምን በሀገራቸው ያንን ማድረግ እንደሚቻል ዘወትር እንደሚያስቡና እንደሚጨነቁ ተናግረዋል። ጠቅላይ ሚኒስትሩ ከአሜሪካ ድምፅ ጋር በተለይ ያደረጉ ቃለ ምልልስ የመጀመሪያ ክፍል በዛሬው ምሽት በአብይ ርዕሳችን ይቀርባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጃፓን ያካሄዱትን የአራት ቀናት ጉብኝት ሲያጠናቅቁ ቻይና እየመጠቀች በሄደችበት በአሁኑ ወቅት በዩናይትድ ስቴትስና በጃፓን መካከል ወታደራዊ ትብብር የማጠናከሩ ጉዳይ ትኩረት ተደርጎበታል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማለዳ ፕሬዚደንት ትራምፕን ጄኤስ ካጃ በተባለው ሄሊኮፕተር ሊበርበት የሚችል የጦር መርከብ ላይ አስተናግደዋል። ይኸው የጦር መርከብ በቅርቡ በአሜሪካ የተሰራውን F-35ን አይነት ሱፐርሶኒክ ስቴልት ጀት ተዋጊ አይሮፕላን እንዲበርበት ተደርጎ ይሰራል። ሁለቱ መሪዎች ባደረጓቸው ንግግሮች ቻይናን በስም ባይጠቅሱም ቻይና ፓሲፊክ ላይ ባላት ጠንካራ ወታደራዊ ሕልውና እንዳሳሰባቸው ግልጽ ነው ተብሏል። የዋይት ሀውስ ዜና አቀባይ ስቲቭ ሃርመን ያጠናቀረው ዘገባ ዝርዝር አለው። ሀብታሙ ስዩም ወደ አማርኛ መልሶታል።
የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ከጃፓን የሄሊኮፕተር ማረፊያዎች አንዱ በሆነው በቅርቡ ደግሞ F-35 የተሰኙ ሳያኮበኩቡ ማረፍም መነሳትም የሚችሉ ሱፐርሶኒክ ጄቶች መናኸሪያነት ይለወጣል ተብሎ በሚጠበቀው ግዙፍ መርከብ ወለል ላይ ፕሬዚዳንት ትራምፕን አስተናግደዋል። ሁለቱ መሪዎች በውይይታቸው ወቅት ቻይናን በስም ባይጠቅሱም አቤይ እየጨመረ ያለ አደገኛ ቀጠናዊ የደህንነት ሁኔታ መኖሩን አንስተዋል። ትራምፕ በበኩላቸው ጃፓን ከዩኤስ አሜሪካ ተጨማሪ 100 F-35 ስቴሊዝ ጀቶችን ልትገዛ መሆኑን በመጥቀስ ይህም በቀጠናውና ተሻግሮ ያሉ ውስብስብ ስጋቶችን ሀገራቱ እንዲመክቱ ይረዳቸዋል ሲሉ አስገንዝበዋል። ጃፓንን በተደጋጋሚ ሲወቅሱ የተሰሙት ፕሬዚዳንት ትራምፕ ወደ ሥልጣን ከመጡ ወዲህ ዩኤስ አሜሪካ የደሴቲቱን ሀገር ለመጠበቅ ያለባትን ኃላፊነት በተመለከተ ጃፓን እርግጠኛ መሆን ሳትችል ሰንብታለች። የፕሬዚደንት ትራምፕ የአሁን ጉብኝት የዚህን ስጋት የተወሰነ ክፍል ያቀለለው ይመስላል። ንግድ ነክ መቆራቆሱ ግን ቀጥሏል።
ሰሜን ኮሪያ ውስጥ ባለው ኦፊሴላዊ ያልሆነ የግል ገበያ ላይ የሚሰማሩት ሰዎች ለሙስናና ለተለያዩ ሰብአዊ መብት ረገጣ የተጋለጡ መሆናቸውን አዲስ የወጣ የተባበሩት መንግስታት ድርጅት ዘገባ አመለከተ። በራሽን የሚንቀሳቀሰው የሰሜን ኮሪያ የምጣኔ ሀብት ስርዓት እንደ አውሮፓውያን በዘመን አቆጣጠር በ1990ዎቹ ዓመታት ፈርሶ አስከፊ ረሃብና የምጣኔ ሀብት ቀውስ በማስከተሉ በሶሻሊስቷ አገር ኦፊሴላዊ ያልሆኑ የግል ገበያዎች እንዲፈጠሩ ግድ ሆነዋል ይላል። የተባበሩት መንግስታት የሰብአዊ መብት ጉዳይ ጽህፈት ቤት ባወጣው በዚህ ዘገባ መሰረት እነኚህ ገበያዎች ህጋዊ እንዲሆኑ ባለመደረጉ በግል ገበያው የተሰማሩት ኮሪያውያን ለእስራትና ለወከባ እንዲጋለጡ አድርገዋል። ዝቅተኛ ክፍያ ያላቸው ሙሰኛ ባለስልጣኖች ከነጋዴዎች ገንዘብ ለማግኘት ሲሉ ትታሰራላችሁ ሲሉ ይዝቱባቸዋልም ብለዋል። የተባበሩት መንግስታቱ ዘገባ መሰረት ያደረገው ከሰሜን ኮሪያ ሸሽተው በደቡብ ኮሪያ የሚኖሩ 214 ሰዎችን አነጋግሮ ያገኘው መረጃ እንደሆነም ገልጠዋል። የሰሜን ኮሪያ መንግስት ለዜጎቹ በበቂ ከማቅረብ ይልቅ ወታደራዊ ኃይሎችን በመርዳትና የኒውክሌር መሳሪያ ፕሮግራምን በማበልጸግ ላይ ያተኩራል ሲልም ዘገባው ነቅፍ አቅርቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእስራኤል ምክር ቤት አባላት የወቅቱን ምክር ቤት ወደ ማፍረስ ከሚያመሩት ሶስት የእርምጃ ስነ ስርዓቶች መካከል ዛሬ አንደኛውን በመደገፋቸው ሀገሪቱ አዲስ ምክር ቤት ወደ መምረጥ ተቃርባለች። 66-44 ድምፅ እንደ አውሮፓ አቆጣጠር መስከረም 17 ቀን አዲስ ምርጫ እንዲካሄድ ሀሳብ አቅርበዋል። ግን ገና በሁለት የምርጫ ዙሮች ማለፍ ይኖርበታል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ፓርቲ ባለፈው ወር በተካሄደው ምርጫ ቢያሸንፍም ኔታንያሁ አዲስ መንግስት ለመመስረት አልቻሉም። እስከ ነገ ባለው ጊዜ ውስጥ ከሌሎች ፓርቲዎች ጋር የጥምረት ስምምነት ላይ መድረስ ይኖርባቸዋል። ካልሆነ ግን የሀገሪቱ ፕሬዚደንት ሌላ ሰው የጥምረት መንግስት እንዲመሰርት እድል ለመስጠት ይገደዳሉ። ኔታንያሁ ግን ይህን የሚፈቅዱ አይመስልም ተብሏል። በአዲስ ምርጫ እድላቸውን መሞከር እንደሚመርጡ ተገልጿል።
አንድ የተሳለ ቢላ ያወዛውዝ የነበረ ሰው ቶኪዮ አጠገብ በሚገኝ ቦታ ላይ ዛሬ አንዲት ተማሪንና አንድ ጎልማሳን ወግቶ በመግደሉ ታወቀ። በሁለት እጆቹ ስለቱን ያወዛወዘው ሰው ካዋሳኪ በተባለችው ከተማ ተማሪ ሴቶች አውቶቡስ በሚጠብቁበት ስፍራ ላይ ደርሶ በቢላ ማጥቃት እንደጀመረ ተዘግበዋል። በአምሳ ዓመታት ዕድሜ ክልል ውስጥ የነበረው ጥቃቱን ያደረሰው ሰው በስለት ወግቶ እንደተገደለ የጃፓን ብሔራዊ ስርጭት ዘግቧል። የተገደሉት ሰዎች የ12 ዓመት ዕድሜ ተማሪ ሴትና የ39 ዓመት ዕድሜ ወንድ ናቸውም ተብሏል። ሌሎች ሶስት ሰዎች ከባድ ጉዳት ደርሶባቸዋል። ፖሊሶች የጥቃቱን መንስኤ ምን እንደሆነ ለማረጋገጥ አለመቻላቸው ተመልክቷል።
በመጨረሻም የብራዚል ባለሥልጣኖች በገለጹት መሠረት ትላንት በሰሜናዊ የአማዞንስ ክፍለ ግዛት በሚገኙ አራት እስር ቤቶች ቢያንስ 40 የሚሆኑ እስረኞች ተገድለዋል። በወንጀለኛ ቡድኖች የተነሳ ግጭት ይመስላል ተብሏል። አራቱም እስር ቤቶች በክፍለ ግዛቲቱ መዲና ማናውስ የሚገኙ ናቸው። 15 እስረኞች የተገደሉት በተጨናነቀ እስር ቤት ወንጀለኛ ቡድኖች መካከል በተካሄደ ግጭት ነው። እስረኞቹ ሁሉ በመታፈን የተገደሉ እንደሚመስል ባለሥልጣኖች ተናግረዋል። የፍርድ ሚኒስትር ሰርጂዮ ሞሮ ክፍለ ግዛቲቱን ለመርዳት አንድ ቡድን እንደሚልኩ የአማዞን አስተዳዳሪ ዊልሰን ሊማ ገልጸዋል። እጅግ በተፋፈጉ የብራዚል እስር ቤቶች በተለይም በተቀናቃኝ የሱስ አስያዥ መድኃኒት ድብቅ ነጋዴዎች መካከል ግጭት እንደሚዘወተር ታውቋል። ከሁለት ዓመታት በፊት በሰሜን ብራዚሊያ ዙሪያ በሚገኙ እስር ቤቶች ለሳምንታት ያህል በተካሄዱ ግጭቶች ከ100 በላይ የሚሆኑ እስረኞች በአስከፊ ሁኔታ ተገድለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የቴክኒክ ችግሩ ተፈቷል። ወደ መደበኛው ስርጭታችን ተመልሰናል። ቀደም ብለን ያላስተዋወቅናቸውን አንድ ሁለቱን ፕሮግራሞች ላስተዋወቅ። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ልታቀደው አገር አቀፍ ምርጫ ማካሄጃ ወደ 4 ቢሊዮን ብር የሚጠጋ የበጀት ጥያቄ ለፓርላማ አቀረበ። የግንቦት 20 መታሰቢያ ስነ ስርዓት ጋር የተዛመዱ ዘገባዎች ከአክሱምና ከድሬዳዋ ደርሰውናል። በሁለተኛው አጋማሽ ይቀርባሉ። የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን አብይ ዜና እናሰማለን።
ከዚያ በፊት ቀደም ብሎ የሚቀርብ አንድ ድምፅ እናሰማችሁ። ቀደም ብሎ እንደተገለጠው በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ሁለተኛው አጋማሽ ከሚሰሙት ድምፆች እንሆ
ካፕቴን ሀምሳለን ጨምሮ ጁሊያን ምርህቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁም 9 ነበር። እንግዲህ አለም 9 ሆና ነበር ብዬ ነው ማስበው።
ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ ኦበስ ተብዬ ዩኒቨርሲቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንምን በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉ ነገር የማውቀውና ጎበዝ ሆኜ ነበር ራሴን የገመትኩት። ከዛ ደነገጥኩ።
ቀደም ብላችሁ የሰማችኋቸው ከምሽቱ 3 እንግዶቻችን ሁለቱ ናቸው። የቀደመችው የት ነበርሽ ንጉሴ፣ እርሷን ተከትለው የተሰሙት ደግሞ ፕሮፌሰር የዓለም ፀሐይ መኮንን ናቸው። የዩናይት ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግይሯን ዘር ኢትዮጵያ በእንግሊዝኛው ምህጻረ ቃል ሲድ ዓመታዊው ልዩ እውቅናና የሽልማት ስነስርዓት ከትላንት በስቲያ እሁድ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። ከ9 ተሸላሚዎች ከ3 ጋር ያደረግነው ውይይት ቆየት ብሎ ይቀርቧል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ አንስቶ የመጀመሪያውን የ1:1 ቃለ ምልልስ በአማርኛ አድርገዋል። ጠቅላይ ሚኒስትሩ ይህንን የመጀመሪያ ቃለ ምልልስ ያደረጉት ከአሜሪካ ድምፅ ጋር ነው። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል።
ጠቅላይ ሚኒስትር በተጣበበ ጊዜዎት መሃል ይህንን ቃለ ምልልስ ከአሜሪካ ድምጽ ጋር ለማድረግ ስለፈቀዱ በጣም አመሰግናለሁ። ጠቅለል ካለ ጥያቄ ልነሳና እንግዲህ ቃለ መሐላ ከፈጸሙ ከአንድ አመት ጥቂት አለፍ ብሏል። የአብይ ኢትዮጵያ ከአንድ አመት በፊት ከነበረችው ኢትዮጵያ ምን ያህል ተራምዳለች?
ስለጋበዛችሁኝ አመሰግናለሁ። የኛ ኢትዮጵያ ከነበረችበት ምን ያህል ተራምዳለች የሚለው ሐሳብ ይሻላል። በግል የማስባት ኢትዮጵያ ሐሳቡም የተሸጠና የሁላችን ስለሆነ እንግዲህ ለንጽጽር ያስቸግራል። ትናንትናና ዛሬ በተለያየ መዘኛ ካላየናቸው በስተቀር በነበርንበት ሁኔታ አይቶ ትናንትናና ዛሬን ማመሳከር ይቸግራል። አንደኛው በዲሞክራሲ አውድ ያየን እንደሆነ ትናንትናና ዛሬ ሰፊ ልዩነት አለ። በሚዲያ አጠቃቀም ያየን እንደሆነ ሰፊ ልዩነት አለ። ኢኮኖሚያችን ላይም እንደዚሁ ልንወርድ ከነበረው አዘቅት የማገገም ሁኔታ አለ። ነገር ግን ፍላጎት አዳጊ ስለሆነ አሁንም አዳዲስ መሻቶች፣ አዳዲስ ፍላጎቶች ስለሚፈጠሩ በዚያው ልክ መፍጠን እና ማደግ ካልቻል ውድድሩ ትናንትናና ዛሬ ብቻ ሳይሆን ዛሬ ማስቀጠል መቻል ላይ የተሰናሰለ መሆን ስላለበት በብዙ መልክ ከፍተኛ ለውጥ አለ። የሰላም አየር አለ። የእፎይታ መንፈስ አለ። ይህንን ማስቀጠል ማስፋት ሁሉንም ሰው እንዲነካ ማድረግ ቀጣዩ ስራ ይሆናል።
እርስዎ የተረከቡት በበርካታ ተንታኞች እምነት በመፍረስ አፋፍ ላይ የነበረች የአስቸኳይ ጊዜ አዋጅ ያስፈለጋትን ኢትዮጵያ ነው። ሁኔታዎች ሊቀየሩ እንደሚችሉ ተስፋ የሰጠውት ምን ነበር?
በእርግጥ ወደ ኃላፊነት ከመምጣቴ በፊት የነበረው ሁኔታ ያስፈራል። ያን ሁኔታ ገሚሶቹ አንተ እንዳልከው ይገልጹታል። ገሚሶቹ ከዛም ያከፉታል። ገሚሶቹ ደግሞ ከዛም ባነሰ ያስቀምጡታል። ግን እኔ ተስፋዬ 3 ነገር ላይ የተመሰረተ ነው። የመጀመሪያው ተስፋ በፈጣሪ ነው። የኢትዮጵያ አምላክ ብዙዎች የሚጮሁለት በየእምነታቸው የዘገየ ቢመስልም ይቀራል ብዬ አላምንም። በፈጣሪ ተስፋ አልቆርጥም። ኢትዮጵያን የሚተዋል ብዬ አላምንም። ሁለተኛው ተስፋዬ ሀገር ነው። ሰው በሀገር ተስፋ አይቆርጥም። ብዙ ጊዜ በውጭ የሚኖሩ ሰዎች፣ በተለይም አሜሪካ የሚኖሩ ሰዎች እንቅልፋቸው አሜሪካ ነው፣ ህልማቸው ኢትዮጵያ ነው ይባላል። ሰዎች በአካል ቢወጡም በመንፈስ ሁሉ ማገራቸው ውስጥ ነው የሚኖሩት በአገር ተስፋ ስለማይቆረጥ እንዲያ ብቻ ሳይሆን ነው ባልኝ ለመመድ ወደ አደጉ አገሮች በመጓዝበት ጊዜ ቀደም ባለው ጊዜ ሁለት ቀን ሶስት ቀን ፎቁን መንገዱን ከባቢውን በጣም አደንቃለሁ እደምማለሁ ገረማለሁ ነገር ግን ከተወሰነ ቀናት በኋላ ያ ፎቅ ያ ንጽህና ያ የከተማ መስተጋብር እንዴት ሁሉ ሀገሬ እንደይመጣ ነው ማስበው እንጂ ውበቱን እዛውታ ላይው እዛውታ ለኔ ስዕል ነው ያንን እዚያም ጥቼ ከሀገሬ ጋር ሳሰናስለው ነው ውበት መስሎ ደምቆ የሚታይ ይሄ ነው ብቻ አይመስለኝም በጣም ብዙ ኢትዮጵያውያን የትም ይሄዱ የት የኢትዮጵያ ነገር ሁሉ ይገዳቸዋል ልባቸው ሐሳባቸው ፍላጎታቸው እዚህ ነው ያለው ስለዚህ በሀገር ተስፋ አይቆረጥም በተለይ ደግሞ ኢትዮጵያውያን በሀገር ተስፋ አይቆርጡም የትም ቢሄዱ አንድ ቀን ሀገሬ ገባለው ይላሉ ያስባሉ እኔም በሀገሬ እንዲሁ ተስፋ ስለማልቆርጥ ነው ሶስተኛው በህዝብ ተስፋ አይቆረጥም በተለይ በኢትዮጵያ ህዝብ ተስፋ አይቆረጥም የኢትዮጵያ ህዝብ ሲበሳጭ ሲቆጣ ኃይለኝነቱን በመታየው ልክ ተወው ደግሞ ይመስከን የማመዛዘን በችግር ውስጥም ቢሆን ቆም ብሎ የማሰብ ጥፋት መስሎ ሲታይም የማመሳከር ለመመዳለው የቀደሙ መሪዎችን ሲተች ማንኛውም ኢትዮጵያዊ በመታደምጥበት ወቅት ምንም እንኳን የከፋ ነገር ማንሳት ቢችልም ከዛው ጎን ለጎን መልካም ነገር ያነሳልና ህዝብ እንደ ህዝብ ተስፋ አይቆረጥበትም በሀገር ተስፋ አይቆረጥም በፈጣሪ ተስፋ አይቆረጥም በእነዚህ ሶስት ምክንያቶች እኔ ያንኔም ተስፋ ነበረኝ አሁንም የበረታ ተስፋ አለኝ ዋናው ምስጢር በእነዚህ ሶስት ነገሮች ተስፋ የማልቆርጥ ሰው በመሆኔ ነው እንደምንቀጥል እንደምንቀየር እንደምናድግ ያኔ የማስበው አሁንም በጠንካራ ሁኔታ እንደዛ ነው ማስበው
በለውጡ ተደስቶ አደባባይ ይወጣው ለርሶ ያለውን ድጋፍም በስፋት የገለጸው ህዝብ በርካታ ነው ነገር ግን በዚህ መንገድ ሐሳቡን የገለጸው ድጋፉን ያንጸባረቀው ህዝብ በተለይ ከኢሃድግ ውጪ ሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል አስተያየት የሚሰጡ ወገኖች አሉ በዚህ ላይ ምን አስተያየት አለው ትርሶ
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት በቀላል ምሳሌ ለማስረዳት በሰርግ ነው ሰደው ባላሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ ጎረቤት ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ ምግብ ማዘጋጀቶች አሉ ብዙ ግርግሮች አሉ የለት ሁለት በተቻለ መጠን ሰዎች ለብሰው አግይተው ሰርጉን ያደምቁታል ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል ለውጥ በሚጣበስ ሰዓት ያየው ግርግር ያየው ድጋፍ ያየው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው ተጋቢዎቹ ትዳራቸው 5 አመት 10 አመት እንዲቆይ የነሱ ስራ ነው ትዳሩን የመገንባት በዚያ ውስጥ የሚገጥማቸውን ፈተና መቋቋም ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር የሰርጋችንለት ብዙ ሰው ነበር ማለት አይችሉም ሲታመሙ ወይም ሚስት ስትወልድ ያንንም ያክል ቁጥር ያለው ግርግር ላይኖር ይችላል ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል ወይም 10ኛ 20ኛ 50ኛ አመት ሲያከብሩ ያንን ድግስ መልሶ ማየት ይችላል ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል ተሳትፎም በየሌሩ ይለያያል መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ ማንበብ ለምን መውሰድ ትፈልጋለህ ከዚህ አንፃር ብዙ ወገኖች ሐሳብ እየሰጡ እየመከሩ ያሉበት ለውጥ ነው ብዙዎች ጽሑፍ ይልካሉ አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በመናዘጋጀው የምክክር መድረክ ብዙ ምሁራን ሐሳብ ይሰጣሉ በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል በዚያ ሁኔታ ነው ሐሳብ የሚሸመተው የተሸመተው ሐሳብ ይደረጅና የፖሊስ ሰነድ ሆኖ ተቋማት ያን ሐሳብ በወጉ እንዲገነዘቡ ማድረግ ሲቻል የየለት ልምምድ ይሆናል ከዚያም ባሻገር ከኢሃደግ ጎራ ውጭ ያሉ ሰዎች በአንዳንድ የሐላፊነት ቦታ በአምባሳደርነት በምርጫ ቦርድ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል ከዚያ የዘለለ ማስፋት ያስፈልጋል ምክንያቱም ኢትዮጵያ ውስጥ የሚያቁ እና ያሰቡትን የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን ፕሮፌሽናል የሚለው ሐሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው ተቋሚ ፓርቲ አመራሮች ምሁራን ግለሰቦች ይሳተፋሉ። ነቀስቀስ ይላል ብዙዎቹን የሚያሳትፍ መንገድ ይሄን ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሐሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሐሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ሙሉ ጊዜ ሰጥቶ በመስራት መደመጥ ይቻላል እና በአንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንጻር ኮሜንቱን ማየት ይቻላል። በሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ኢህአዴግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድን ነው ምላሽዎት?
ለውጡ ኢህአዴግ መር ብቻ መሆን የለበትም የሚባለው ከምን አንጻር ነው? እንግዲህ ኢህአዴግ መር ነው ወይ ይሄ ለውጥ? ኢህአዴግም ህዝብም በቀጥታ ተሳትፎ ያመጡት እየጠበቁት ያለ ለውጥ ነው። ኢህአዴግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያሰቡ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከኢህአዴግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደ ግብአት ተወስዶ ስራ የሚሰራውና ኢህአዴግ ብቻ ነው የሚያስብል አይደለም። በራችን ዘግተን የምንሰራው ሳይሆን ብዙ ነገራችንን ለህዝብ እየገለጥን ከህዝብ ግብአት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ኢህአዴግ ብቻ የሚያስብል ደግሞ አይደለም።
የ27ቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር፣
ኢትዮጵያዊ እባብ ያየ በለጥ በለየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለው። እና አስተሳሰቡም ተግባሩም የለም፣ ካለም ድሉና ለውጡ ዘላቂ መሆን አይችልም። አሉባልታዎች ሊሰሙ ይችላሉ፣ ግን በእርግጠኝነት መናገር የምፈልገው እንደዚህ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
እንደዚህ አይነት አስተያየት የሚሰጡ ሰዎች በተለይ ክቡር ጠቅላይ ሚኒስትር የኦዴፓን የበታች አመራሮችና ካድሬዎች ነው መነሻ የሚያደርጉት። አንዳንድ የኦዴፓ የበታች አመራሮችና ካድሬዎችን እናንተ በአደባባይ ከምትገልጿቸው አቋሞች ማለትም ከፍተኛው አመራር በአደባባይ ከሚገልጻቸው አቋሞች የተለየ ነው የሚያንጸባርቁት በሚል ማለት ነው።
የኦዴፓ ሳይሆን አጠቃላይ ስርዓተ መንግስቱ ለውጡን እኩል ተገንዝቦ የለውጡን አስፈላጊነት እኩል ግምት ሰጥቶ ይሰራበታል ወይ የሚለው ጥያቄ ተገቢ ጥያቄ ነው። ገና ብዙ ስራ ይጠበቅብናል፣ እንደ ህዝብም እንደ መንግስትም። ኦዴፓን በሚመለከትም መሰል ችግር ሊኖር ይችላል። ነገር ግን በእኛ ከምንናገረው ብቻ ሳይሆን በተግባር ያለው ሁኔታ የኦሮሞን ህዝብ እኩልነት፣ ነጻነት፣ ዲሞክራሲያዊ ስርዓት ለመፍጠር የሚታገል ድርጅት እኔ በልጬ ሌላ ላግል ብሎ የሚያስብ ከሆነ የመጀመሪያው ተቃውሞና ፈተና የሚገጥመው ከኦሮሞ ህዝብ ነው። በባህሪው የኦሮሞ ህዝብ አቃፊ ስለሆነ የማንም ልጅ ቢሆን በጉዲፈቻ ማሳደግ እንደ ባህል የተለማመደ ስለሆነ በውስጡ አቅፎ መኖር ተገቢ ነው ብሎ የሚያምን ማህበረሰብ ስለሆነ አንተ ጊዜ መጥቶልኛል ላግልል ብትል የመጀመሪያው ጸብ የሚሆነው ከህዝቡ ነው። ሁለተኛው መበደልን መገፋትን በደንብ የሚያቀዝብ ነው። መበደልና መገፋትን የሚያቀዝብ ስለሆነ አሁን ሌላ በመግፋት በዘላቂነት ጥቅም ይከበራሉ የሚያስብ ስላልሆነ እንደዚህ አይነት ሀሳብ ያላቸው ግለሰቦች ካሉ ከአጠቃላይ መርሁ ይወጡ ስለሆነ የጊዜ ጉዳይ እንጂ ምን ተባጣባቸው አይቀርም። ኦዴፓን ካዴፓ ወይም ከደህዴን ወይም ከቲፒኤልኤፍ ወይም ከሌሎችም ፓርቲዎች በተለየ ነገር መንገድ አግኝሮና አጽፎ ማየት አይቻለም። እንደማንኛውም የፖለቲካ ፓርቲ ለውጡን ቀድመን አስበን መክረን መርተን ለዚህ ለተገኘው ድል አብቅተናል። ግን በተናጠል አይመጣን አይደለም፣ በጋራ የተሰራ ስራ ነው። ከሁሉም ወገን ለውጥ የሚፈልጉ ማደግ የሚፈልጉ መቀየር የሚፈልጉ ሰዎች አሉ። በዛ ሳይ ብቻ ከታየ ነው ማዝለቅ የምንችለውና ተገቢ አይደለም። ስህተት መታየት የለበትም የሚል መነሻ ግን ሀገር ካለማወቅ የሚነሳ ነው። ይቀጥላል ስህተቱ ለፊት ግለሰቦች ለግል ጥቅማቸው ላላቸው ድብቅ አጀንዳ እንደዚህ አይነት ነገር ሊያራምዱ ይችላሉ። ኦዴፓ ውስጥ ሆነውም ለውጥ በተለየ መንገድ እንዲታይ የሚፈልጉ ግለሰቦች ካሉ ይሄን ማድረግ ይችላሉ። ሁሉም የኦዴፓ አባላት ሙሉ በሙሉ ለውጡን ተቀብለው እየሰሩበት ነው ማለት አይቻልም። ይሄም አይቻለው አንተ ባነሳው ጥያቄ አግባብ ብቻ አይደለም፣ የተሰጣቸውን ስራ ሙሉ በሙሉ መስራት ካልቻሉ ለውጡን ኦን አላደረጉትም ማለት ነው። በገለጽከው መንገድ ይገለጻል፣ ዴሊቨር ባለማድረግም ሊገለጽ ይችላልና እንደዚህ አይነት ነገር አልፎ አልፎ ሊያጋጥም ይችላል። እያረሙ እያስተካከሉ እያነጹ መሄድ እንጂ ችግር የሚባል ነገር መታየት የለበትም የሚል እሳቤ ሊኖር አይገባው። በድምሩ ግን የበላይና የበታች የለም። በጣም አሳታፊ በውይይት ላይ ተመሰረተ፣ በውስጥም ከህዝብ ጋር በመከባበር በመተባበር ላይ ተመሰረተ ለውጥ ነው እየመራን ያለ ነው። በዚሁ አግባብ ይሄን
ከዚሁ ከኦዴፓ ጋር በተያያዘ ልቀጥልና ጠቅላይ ሚኒስትር፣ ኦዴፓ አንዳንዴ የሚያስፈጽመው በኦሮሚያ ክልል የሚንቀሳቀሱ ሌሎች የፖለቲካ ኃይሎችን አጀንዳ ነው በሚል ያላቸውን ጥርጣሬ የሚገልጹ ወገኖችም ይታያሉ። እንደዚሁም በእነዚህ ወገኖች ተጽዕኖ ስር ወድቋል የኦዴፓ አመራር እስከ ማለት ይሄዳሉ። ምንድን ነው መላሽዎት እንደዚህ አይነት ጥርጣሬ ላላቸው ወገኖች?
ኦዴፓም ይሁኑ ሌሎች ፓርቲዎች ፕራይመሪሊ በፖለቲካ ትግል ውስጥ የሚያራምዱት ሀሳብ የኦሮሞ ህዝብ ጥቅምና መብት እናስከብራለን የኦሮሞን ጥቅምና መብት እናስከብራለን ሲሉ የሚያስከብሩበት መንገድ ከፓርቲ ፓርቲ ሊለያይ ይችላል። ለምሳሌ እኔ የታገልኩበት እድሜም በሙሉ የቆየሁበት ድርጅት አላማ የኦሮሞ ህዝብ እኩልነት መከበር አለበት፣ ግን በኢትዮጵያ ማዕቀፍ ውስጥ ነው። በኢትዮጵያ ማዕቀፍ ውስጥ፣ በኢትዮጵያ አንድነት ውስጥ የኦሮሞ ህዝብ ማስከበር አለብን ብሎ ይታገላል። በሌላ መንገድ የኦሮሞ ህዝብ መብቱም ፍላጎቱም ሊሟላ የሚችለው የሌሎች ህዝቦች መብት ሲሟላ ብቻ ነው ያምናል። ሁለት መሰረታዊ ነገሮች አሉ። የሌላ ህዝብ ፍላጎትን ተጭኖ የኦሮሞ ህዝብ ጥቅም በዘላቂነት ሊከበር ይችላል ብሎ አያምንም ኦዲፒ። ይሄንን የሚያስቡ ሊቃን በግለሰብ በግሩፕ ደረጃ ያሉ እንደሆነ በኦሮሞ ስም የሚንቀሳቀሱ ፓርቲዎች ለመነጋገር ለመወያየት ምንም ጥርጥር አያስፈልገውም። ዋናው በኦሮሞ ስም የሚታገሉ ድርጊቶች ታማኝነታቸው ለኦሮሞ ህዝብ ነው። የኦሮሞ ህዝብ መሻት ደግሞ ሁለት ጠንካራ ሶስት ጠንካራ ፓርቲ እና ሀሳብ እንዲኖር ነው። 10 20 እንዲኖር አይፈልግም። ምንም ድብብቆሽም አያስፈልግም። ኦሮሞ ብቻ ደግሞ ሳይሆን ከኦሮሞ ውጭ ያለውም ህዝብ ቢሆን ኦሮሞ ተከፋፍሎ በተራራቀ ሀሳብ እንዲበተን የሚሻ ወዳጅ ህዝብ የለም እና የሌሎችን ሀሳብ ተቀብሎ ያስፈጽማል የሚለው ሀሳብ ሌሎች በኢትዮጵያ አንድነት ከኛ የተሻለ በህዝቦች እኩልነት ከኛ የተሻለ ሀሳብ ያላቸው እንደሆነ እውነት ነው። ከዚህ የተቃረነ እንደሆነ ግን ከኛ ፕሪንሲፕል ጋር ከኛ መርህ ጋር ስለሚጻረር እውነት አይሆንም። እስካሁን ባለኝ ልምምድ እምብዛም አላየሁም የኦሮሞ ድርጅቶች ሆነው ወደ ኦዲፒ ቀርበው ሀሳብ ሰጥተው ሀሳባቸው እንዲፈጸም የፈለገ ነገር እምብዛም አላየሁም። ግን ቀና ሀሳብ ከሆነ ከኦዲፒ የሚሆን ከሌላ ፓርቲ ለመቀበል ችግር የለብንም። ዋናው መርሃችን የሚቃረን ከሆነ ግን አናደርገውም። ሁለተኛው ኦዲፒ የሌሎችን ሀሳብ ነው የሚያስፈጽመው የሚለው ኦዲፒ ሀሳብ የለውም ለማለት ነው ወይስ ኦዲፒ ድርጊት አይደለም ለማለት ነው ወይስ ስርዓት የለውም ለማለት ነው? ሀሳቡ ትንሽ ይከብዳል። ምን ማለት እንደተፈለገ በኦሮሚያ በሚንቀሳቀሱ ፓርቲዎች ውስጥ ጊዜውን ጠብቆ ጉባኤ የሚያካሂድ በርካታ ምሁራን ያቀፈ ብዙ ጽሁፎች ማምረት እና መወያየት የሚችል በጣም ትልቅ ድርጅት ነው፣ ጃይንት ድርጅት ነው ኦዲፒ። እና የሀሳብ ደህንነት ገጥሞት ወይም የአዋቂ ደህንነት ገጥሞት የሌሎች ሀሳቦች እየገዛ ብቻ የሚሰራ የሚሉት ትክክል አይደለም። ነገር ግን በአንዳንድ ጉዳዮች የተሻለ ሀሳብ ያላቸው ሰዎች ካሉ ደግሞ አንጠላም። እነዛ ደፍሮ ይመጣና በጽሁፍም በንግግርም ሀሳብ የሚያመጣ ሰው ካለ ኢትዮጵያና ኢትዮጵያዊነት እስከጠቀመ ድረስ እኩልነት ዴሞክራሲ ማስፈል ላይ እስከወሰነ ድረስ ችግር አልነበረም። ግን እስካሁን እንደዚህ አይነት ነገር ብዙም የለም።
ይህ የላይኛው የኦዴፓ አመራር ግንዛቤ ወይም አቋም ምን ያህል እስከታች ድረስ የወረደ ነው? በላይኛው አመራርና በታችኞቹ አመራሮች መካከል ያለው ተግባቦት ምን ይመስላል?
በኦዲፒ ተጠረ ሳይሆን በአጠቃላይ በኢትዮጵያ ያሉ ተቋማት ገለልተኛ ፕሮፌሽናል ሆነው ባለመስተራታቸው የተሰናሰለ ሲስተም የለም። አንድ ነገር ከላይ ሲታሰብ ሲሰራ እስከታች አንድ አይነት ቋንቋ የሚናገርና የሚፈጽም ኃይል በየትኛውም የኢትዮጵያ ጫፍ ብዙ የለም። እንኳን ታች ባለው ደረጃ ይቀርና 10 ሚኒስትሪ ተኪዶ 10 ሚኒስትሮች በሆነ ጉዳይ ላይ በተነጋገር በሁሉም ጉዳይ አንድና ያው የሆነ ሐሳብ አይደመጥም። ገና ነው የምናበቡና አንድ ከአንድ ምንጭ ሐሳብ ከአንድ ምንጭ ኡነትን ቀርቶ መከፋፈል ላይ ብዙ ይቀርናል። ኦዲፒ ደግሞ በነጽጽር በጣም ትልቅ ፓርቲ ነው። ኢትዮጵያ ውስጥ ኦዲፒንም ያክል ስፋት ያለው አባላት ያለው ፓርቲ የለም። ክልሉም በጣም ሰፊ ነው። ህዝቡም በጣም ቁጥሩ ከፍ ያለ ነው። በዚያው ልክ ጃይንት በመሆኑ በውስጡ ያዛቸው አባላት እንደ ቁጥሩ ብዛት ትንሽ ምጅጉርጉር ነገር አለው። አንዳንዶች ፓርቲዎች አዳዲስ ኃይል ብዙ አይቀበሉም፣ የነበረውን ኃይል ይዘው ይቆዩ ናቸው። እኛ ከለውጡ ጋር ተያይዞ ብዙ ቦታ ሰው ስለምናቀያየር አዳዲስ ሰዎች ይገባሉ። በደንብ የድርጊቱን አካሄድ አላማን ካለመማር ካለማወቅ፣ አንዳንዴም የተደበቀ ፍላጎት ከመያዝ የግል ጥቅም ከመያዝ ወጣ ገባዎች ሊያጋጥሙ ይችላሉ። ግን የኦዲፒ ስፔሻል ኬዝ አይደለም። ይሄ ሁሉም ፓርቲ ጋር ቢታይ ሊፈጠር የሚችል ችግር ነው። ኦዲፒ ከዘርፍ ከማለቱ ጋር ተያይዞ በዚያው ልክ ችግሩ ይሰፋ ይችል ይሆናል።
አድማጮች፣ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ የመጀመሪያቸው ከሆነው ከዚህ ሰፋ ካለ ቃለ ምልልሳቸው የመጀመሪያውን ክፍል ነው የተከታተላችሁት። ቃለ ምልልሱ አልተገባደደም። ሁለተኛው ክፍል ነገ ይቀጥላል። ቅምሻውን እናሰማችሁ።
በእኛ ሁኔታ ዜጎች በተለያየ ድብቅ አጀንዳ በሚረብሹበት ሰዓት እነዚህ ሰዎች ጠላት ናቸውና እንግደል ማለት አንችልም። ቢረብሹም ዜጎች ናቸው፣ መብት አላቸው። ቢረብሹም ያያያዝ ስርዓት አለ። ያንን ፕሮፌሽናሊ ለይቶ ቀድሞ አውቆ ይዞ ለህግ ስርዓት አቅርቦ ችግሩን መፍታት በእኛ ብቻ ሳይሆን በብዙ ዓለም ፈተና ነው። በእኛ ሁኔታ ደግሞ ባለፉት ዓመታት ያው ትጥቅ እንደ ልብ የገባበት ሀገር በመሆኑ ብዙ ሰዎች ትጥቅ አላቸው።
አድማጮች፣ ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ በነገው ምሽት የሚቀርበው ይበልጡን በህግ የበላይነትና ተያያዥ ርዕሰ ጉዳዮች ላይ ያተኩራል። እንድትከታተሉም ከወዲሁ ተጋብዛችኋል። ከጠቅላይ ሚኒስትር አብይ አህመድ ጋር የተካሄደው ቃለ ምልልስ አሁን ተከታታይ ክፍሎቹ ሰሞኑንም ይቀርባሉ። ቃለ ምልልሱን ተከትሎም የተለያዩ የተቃዋሚ የፖለቲካ ድርጅቶችን መሪዎች ድምጽ ያካተቱ አስተያየቶች እስክንድር ያቀርብልናል። እናንተ አድማጮቻችንም ከወዲሁ በእነኚህ ገንቢ ውይይቶች በንቃት እንድትሳተፉ እንጋብዛለን። ገንቢ አስተያየቶቻችንና ትችቶቻችሁን በሚመቻችሁ መንገድ በስልክ በኢሜይል ይሁን በደብዳቤ በመላክ እንድትሳተፉ እንጋብዛለን፣ እናበረታታለን።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አስተናጋጆቻችሁን ያዳነች ፍስሐዬና
አሉላ ከበደንን። አሁን ሁለተኛውን አጋማሽ ስርጭታችንን በቀጥታ ዘልቀናል። የኢትዮጵያ ምርጫ ቦርድ የዛሬ ዓመት ሊካሄድ ለታቀደው አገር አቀፍ ምርጫ ማካሄጃ ወደ 4 ቢሊዮን ብር የሚጠጋ በጀት ጥያቄ ለፓርላማው አቀረበ። ቦርዱ ይህንን ያህል በጀት ለመጠየቅ የተገደደው ተአማኒነት ያለው ምርጫ ለማስፈጸም በማሰቡ መሆኑን የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምፅ ገልጠዋል። የቦርዱ አሰራር ገለልተኛ፣ የምርጫው ሂደትና ምርጫውም ግልጽ ሊሆን የታቀደባቸውን መንገዶችም ዘርዝረዋል። መለስካቸው አምሃ ዝርዝሩን ይዘዋል።
ምርጫ ቦርዱ ባሰራጨው ጽሑፍ ታማኒነት ያለው ተቋም ለመገንባት በአሁኑ ወቅት ሰፊ ስራ እያከናወነ እንደሆነ ያስረዳል። ከነዚህም ስራዎች ጋር ተያያዘው በሚቀጥለው ዓመት እንደሚከናወን የሚጠበቀው አገር አቀፍ ምርጫ እንደሆነ መግለጫው ያብራራል። ይህን አገር አቀፍ ምርጫ ለማካሄድ የኢትዮጵያ ምርጫ ቦርድ የ3.7 ቢሊዮን ብር በጀት እንዲፈቀድለት ለተወካዮች ምክር ቤት ጥያቄ አቅርቧል። ይህን ያህል ከፍተኛ በጀት ለምን መጠየቅ እንዳስፈለገ የቦርዱን ሊቀመንበር ወይዘሪት ብርቱካን ሚደቅሳን ጠይቀናቸው ነበረ።
በጀቱን ከፍ ያደረገው አንደኛ የምርጫ አስፈጻሚዎች ምልመላ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድን ነው ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መጥተው የሚያስፈጽሙ? አሁን በመጨረሻው ምርጫ እንኳን ወደ 250,000 ሰው ነው የተሳተፈው ምርጫን ለማስፈጸም ማለት ነው። እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት። እንግዲህ ያለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበረ ሁላችን እናውቃለን። ከዛ የተነሳ ሲደረጉ የነበሩ ምርጫዎች ላይ ከፍተኛ የታማኒነት ጉድለት ነበረው ማለት ነው። ስለዚህ ያንን እንዳለ መቀየር እንዳለብን አምነን
ስለሆነም ይላሉ ወይዘሪት ብርቱካን፣ ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉት ሰዎች የሚሰጠው አበልም ሆነ ድጎማ በእጅጉ አነስተኛ ነበረ። ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው።
አሁን ግን እነዛን አስፈጻሚዎች በችሎታቸው በአካባቢያቸው ባለው የህዝብ ተቀባይነት ምርጫን በማስፈጸም ባላቸው ብቃት ከዚህ ውጪ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል። ስለዚህ ያንን ምልመላ በምናደርግበት ጊዜ አሳታፊ መሆኑ ግልጽ በሆነው በተቀመጡ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ። የአበል ክፍያ ነው በጣም መጠነኛ ነው፣ ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል። እና ግን ይሄ አጠቃላይ የምርጫ ታማኒነትና ወይም ታማኒ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆኑን አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንን መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብም ቢሆን ለመጠየቅ ወስነናል።
በዚህ ሀገር ላይ እስከዛሬ ያካሄዱትን ምርጫዎች ታማኝነት፣ ተቀባይነት የሚያሳጣው ትልቁ ነገር ገዢው መንግስት ወይም አስተዳዳሪው በስልጣን ላይ ያለው መንግስትና ይህ ምርጫ ቦርድ በጥብቅ የተሳሰሩና እንደውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ተአማኒነት የሚያጣው ምርጫው ሁልጊዜም ቢሆን ብዙ ጊዜ ነው። በአሁኑ ጊዜ ይህንን ወሳኝ የሆነ የአወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችል ነው ተብሎ የሚታይ ነገር አለ በአወቃቀሩ ረገድ?
አሁንም እኛ አይ እመኑን እኛ ልዩ ነን ማለት አይደለም የምንፈልገው። የምናደርጋቸው ነገሮች ለማንም የማያዳላ ለዚህ የማይል ህዝቡም በቀጥታ ውሳኔዎቻችን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰብም እንደዛ ና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ቅድም ያልኳቸው ማሻሻያዎችም አላማቸውም ግባቸውም ይሄ ነው እና በትክክለኛ የሚዛናዊነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቅ ወገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው ማምነው። አሰራራችንም እንደዛ ሆኖ ነው የሚቀጥል።
ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ብርቱካን ዘርዝረዋል። ከእነዚህም መካከል የምርጫ ኮረጆዎችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ 2 ሳጥኖችን ማስቀመጥ፣ እያንዳንዱ ድምፅ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅዷል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዝግጅቱ እናመሰግናለን። 28ኛው ዓመት የግንቦት 20 መታሰቢያ በትግራይ ክልል በአክሱም ከተማ በዛሬው ዕለት ተከብሮ መዋሉን ገልጾ የመቀለው ዘጋቢያችን ሙልጌታ አጽብሃ ከስፍራው ያደረሰን ዘገባ ነው ተከታዩ። በመድረኩ የተገኙት የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል ባሰሙት ንግግር የዘንድሮው ግንቦት 20 ሲታሰብ የኢትዮጵያ ብሔር ብሔረሰቦች በሙሉ በአንድ ሆነን ሀገሪቱን ከመፍረስ አደጋና ከግጭት አዙሪት ለማውጣት አብረን ልንታገል ይገባል ብለዋል። ለዝርዝሩ ወደ ሙልጌታ።
በትግራይ ክልል ባክሱም ከተማ በተከበረው በኢትዮጵያ የመንግስት ለውጥ የተካሄደበት ግንቦት 20 የከተማዋ ነዋሪዎች፣ የአክሱም ዩኒቨርሲቲ ማህበረሰብ፣ የክልሉ ከፍተኛ አመራሮች ተሳትፈዋል። የከተማዋ ምክትል ከንቲባ አቶ ኤልያስ ካህሳይ ከተማዋ በአሁኑ ጊዜ በለውጥ ጎዳና ላይ እንደምትገኝ ገልጿል። ይህም የድሉ ውጤት አካል ነው ብለዋል።
ሎሚ አብዛታሪ ታሪካዊትን ጥንታዊትን ከተማ አክሱም በብርክ ክልል
በዛሬው ዕለት በዚች ጥንታዊትና ታሪካዊ ከተማ አክሱም በክልል ደረጃ የግንቦት 20 የድል በዓል ስናከብር ባለፉት 28 ዓመታት በድርጅታችን ህወሓት የተመዘገበ ውጤት በመያዝ በከተማችን ተጀምረው ያሉ የልማት ስራዎች ህዝባችንን ያሳተፈን በመሆናችን ውጤት እያስመዘገብን እንገኛለን ነው ያሉት። የበዓሉ የክብር እንግዳ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለግንቦት 20 የድል በዓል እንኳን አደረሳችሁ በማለት የጀመሩ ንግግራቸው ገዢዎች ለጊዜው እንጂ ለሁልጊዜ በህዝብ ጫንቃ እንደማይቆዩ የሚያስተምር ሁልጊዜም ልንዘክረው የሚገባ በዓል ነው ብለዋል።
ዛዕለት ኩሉ ኢትዮጵያዊ በዝተፈላለየ አግባብ በብ ከባቢው በብዝ መስሎ
የችለት ሁሉም ኢትዮጵያውያን በተለያየ አግባብ በየአካባቢው በመሰለው አካሄድ ከደርጋ ተጋጥሞ ያሸነፈባት ቀን ነው። በተለይ የትግራይ ህዝብ የሰላ ጫፍ የደማዊው ውጊያ በመሆን ሁሉ ህዝባችን ከጫፍ እስከ ጫፍ የተሰለፈበት ለ17 ዓመታት መራራ የትጥቅ ትግል አካሄዶ እንደ ህዝብ ብዙ መስዋዕት ከፍሎ ኪሳራዎችንም ተሸክሟል። ግንቦት 20 1983 ዓ.ም ስርዓት ፈርሶ የኢትዮጵያ አዲስ ታሪክ ተመዝግቧል ነው ያሉት። ምክትል ርዕሰ መስተዳድሩ በዚህ ንግግራቸው በኢትዮጵያ አለ ስለሚሉት የፖለቲካ ችግር ማንስተዋል። በአሁኑ ጊዜ የኢትዮጵያ ህገ መንግስትና ፌዴራላዊ ስርዓት ለማፍረስ የሚሰሩ አሉ ብለዋል። በብዙ አካባቢዎች ሰላምም የለም፣ ዜጎች እየተፈናቀሉ ነው ብለዋል። የትግራይ ህዝብም ለሁሉም ነገር ዝግጁ እንዲሆን መልእክት አስተላልፏል።
በዛ ታሪካዊ ዕለት ዕስራ ግንቦት ካብ ዓወት ብረታዊ ቃልስና ተማሂርና ህዝቡን ከም ቀደሙ
በዚህ ታሪካዊ ቀን ግንቦት 20 ከትጥቅ ትግላችን ተምረን አሁንም የትግራይ ህዝብ እንደቀድመው ለሁሉም ነገር ዝግጁ መሆን አለበት። እነዚያ አድሃሪያን ኃይሎች በትጥቅ ትግሉ የደረሰባቸውን ሽንፈት ለመበቀል ሳይቀር የሚያልሙ ስለሆኑ ለትግላችን ድል ምክንያት የሆኑት አቅሞቻችንና እሴቶቻችንን አሳድሰን አጠንክረን በመሄድ የሚታየው የፖለቲካ ሁኔታ እስከሚቀየር የትግራይ ህዝብ ሁለንተናዊ የመመከት ስራ በጽናት የተጀመረው የህዳሴ ጉዞ ልታስቀጥል ይገባል ብለዋል። በክልሉ ዲሞክራሲ ለማስፈንና ማህበራዊ ፍትህን ለማረጋገጥ ትኩረት አድርገን እንሰራለን ብለዋል። የትግራይ ህዝብ ሁሉንም የኢትዮጵያ ህዝቦች የሚያከብር ከማንም ጋር መጣላት የማይፈልግ ነው ብለዋል። የህዝቦች ፍላጎትና ጥቅም አንድ ስለሆነ የትግራይ ህዝብም ከአማራ ህዝብ ጋር ይሁን ከሌላው ጋር የሚያዛምደው እንጂ የሚያጣላው አንድም ጉዳይ የለም ብለዋል። ምክትል ርዕሰ መስተዳድሩም ህዝብ እያናቆሩ ስልጣን ለመያዝና በስልጣን ለመቆየት የሚፈልጉ ኃይሎች ያሏቸውንም ልንታገላቸው ይገባል ብለዋል።
ዕለት ዕስራ ግንቦት ትነክብር ሀገርና ኢትዮጵያ ንመቋረፅ ዘይብሉ ዕንክሊል ቅልውላውን ምብትታንን ከይተኣቱ
ግንቦት 20 ስናከብር ሀገራችን ኢትዮጵያ ወደማያባራ አዙሪት ቀውስና መበታተን እንዳትገባ ህገ መንግስታችንና ፌዴራላዊ ስርዓታችን እንዲከበር ሁላችንም እንድንታገል የትግራይ ህዝብና መንግስት ጥሪውን ያቀርባል። በተለይ ደግሞ በቀጣይ አመት የሚካሄደውን ሀገር አቀፍ ምርጫ በጊዜውና በአግባቡ አለማካሄድ ማለት ህገ መንግስቱና የፌዴራል ስርዓቱን እንዲፈርስ መፍቀድ በመሆኑ ሁለንተናዊ ጥረት ተደርጎ ምርጫ በህገ መንግስቱ መሰረት እንዲካሄድ ሁሉንም ያሳተፈ የተስተካከለ አፈጻጸም እንዲኖር ማድረግ ለሀገር ያለው አስተዋጽኦ ትልቅ በመሆኑ ሁሉም ሊታገልለት ይገባል ነው ያሉት። ከኤርትራውያን ጋር በመሆን የከፈልነው መስዋዕትነት እናከብራለን በማለት የተናገሩት ዶክተር ደብረጽዮን ይህ በዓል የኤርትራውያንም ድል የሚዘከርበት ነውና እንኳን አደረሳችሁ ብለዋል። የተጀመረው የሰላም ሂደት የሁለቱንም ህዝቦች ጥቅም በሚያረጋግጥና በተሟላ ስርዓት እንዲሄድ ለማድረግ የበኩላችን አስተዋጽኦ እናበረክታለን በማለትም ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ የድሬዳዋን እሴቶች መመለስ ይላል ወደ ምስራቅ ኢትዮጵያ የሚያሸጋግረን ተከታዩ የአዲስ ቸኮል ዘገባ። ደግሞ ከ28 ዓመታት በፊት የመንግስት ለውጥ ሲደረግ የድሬዳዋ ነዋሪዎች አስቸጋሪውን ጊዜ በመደጋገፍ አሳልፈውት ነበር። ያ ማህበራዊ ትስስር ግን ከቅርብ ጊዜ ወዲህ ፈተና ላይ ወድቆ ቆይተዋል ይለናል። በዚህም በሰፈርና በብሔር ተከታታይ ግጭቶች ተከስተዋል። በከተማ ውስጥም በተለያዩ ጊዜያት ከ15 በላይ ነዋሪዎች በእነኚህ ግጭቶች የተነሳ ሕይወታቸውን አጥተዋል። ሌሎች በርካታ የከተማዋ ነዋሪዎች ደግሞ ከቀያቸው ተፈናቅለዋል። እነኚህን ግጭቶች ለማስቀረት በየቀበሌዎች የእርቅ መድረኮች እየተዘጋጁ ናቸው። የረመዳንን ጾም ምክንያት በማድረግም ጾምን በጋራ የመፍታትና የጸሎት ስነ ስርዓቶች በተለያዩ ብሔር ተወላጆች መካከል እየተካሄዱ መሆኑን ጠቅሶ በዚህ ምን ያህል ዘላቂ መፍትሄ ይገኛል? ነዋሪውን ወደ ቀድሞ ፍቅርና መተሳሰቡ ለመመለስስ ምን ቢደረግ ይሻላል የሚለውን ይዞ አዲስ ቸኮል ተከታዩን ይዞ ቀርቧል።
በወርሃ ግንቦት የዛሬ 28 ዓመት በተለይ ኮሎኔል መንግስቱ ኃይለማርያም ወደ ዚምባብዌ ከሄዱ ጀምሮ ድሬዳዋ ላይ የወታደራዊ መንግስት አልነበረም። አዲሱ ኢህአዴግም ከተማዋን ሙሉ በሙሉ አልተቆጣጠራትም ነበር። በዚህ ጊዜ ግን የዚያድ ባሪዋ ሶማሊያ መንግስት ባላንጣ የነበረችው ሀገራችን በርካታ ወታደሮቿ የኢትዮ ሶማሊያ ድንበርን መጠበቃቸውን ትተው ከነጥጥቃቸው ድሬዳዋን አጥለቅልቀዋት ነበር። ቁጥራቸው ከ15000 እስከ 20000 ሊደርስ እንደሚችል የተለያዩ ነዋሪዎች ግምት ነው። እነኚህን ትጥቅ ያልፈቱ የቀድሞ ሰራዊት አባላት የመመገብ የማልበስና ወደ ቤተሰቦቻቸው መሄድ የሚፈልጉትን የመሸኘት ኃላፊነት የወደቀው በከተማዋ ነዋሪዎች ላይ ነበር። በወቅቱ የከተማዋ ነዋሪ ስላደረጉት የደቻቱ አካባቢ ነዋሪው አቶ ገብሬ እንዲያስታውሳሉ።
ቁጥራቸው በጣም በርካታ ነው። ከተማው በሙሉ አጥለቀለቁት። ሁኔታቸው በጣም ያሳዝን ነበረ። ሰውነታቸው ተጎሳቁለዋል፣ ልብሳቸው መንችከዋል። በዚሁ ምክንያት በተለይ እዚህ ከዚራና ደቻቱ አካባቢ በጣም በርካታ የሆነ ህዝብ ተሰባስቦ ምግብ በማሰባሰብ በጥቅሉ ህዝቡ ነበረ የሚቀልባቸው።
ሁሉም የከተማው ነዋሪ ነው?
አብዛኛው የከተማው ነዋሪ ህዝብ ወሬ የሰማ ኢብን ያላያቸው ወሬ የሰማ ከአዲስ ከተማ አካባቢም፣ ከለገሀሪ አካባቢም፣ ከአፈቴሳ አካባቢም፣ ከተለያዩ አካባቢዎች አብዛኛዎቹ ያረፉበት እዚህ አካባቢ ስለነበረ እኛ በእድራችን አማካይነትም የተወሰነ አስተዋጽኦ በተለይ በሴቶች አማካይነት ተደራጅተው ምግብ እየሰሩ ምን እያሉ ቡናም ልብስ ምናምን ያልነበራቸው ሰዎችንም ጭምር ልብስም ጭምር በመስጠት እስከ መጨረሻ ድረስ አም ደስ የሚልና ፈጣሪ የሚወደው ስራ ነበረ በድሬዳዋ አካባቢ የተሰራው።
መንግስት በሌለበት ሁኔታ እርስ በርስ ከመደጋገፍና በፍቅር ከመኖር ባሻገር ለሌሎች ይተርፍ የነበረው ያንንም አስቸጋሪ ጊዜ ያለ ኮሽታ ያሳለፈው የድሬዳዋ ነዋሪ ግን ባለፉት ጥቂት ዓመታት በብሔርና ሃይማኖት ላይ ተመረከዙ ግጭቶች ሲያስተናግድ ነበር። በዚህም በከተማዋ ብቻ ከ15 በላይ ሰዎች ሞተዋል። ቁጥራቸው በውል ያልታወቁ ነዋሪዎች ከሰፈራቸው ተፈናቅለው ብሔራቸው ወደሚበዛበት ሰፈር እስከመሄድና በጋራ መጠለያ ማዕከል እስከመኖር ደርሰዋል። ቀድሞ ከለመዱት አንጻር ወደዚህ አይነት የእርስ በርስ ጥቃት በመግባታቸው ግን ብዙዎች ያዝናሉ። የሶማሌ ብሔር ተወላጁ ኢብራሂም እንዲህ ይላል።
እኔ እንደዛ አይነት ነገር ሳይ በጣም ይሰማኝ ነበረ። ጤናዬ ራሱ እስከ መጣት ደረጃ ነበረ ምደርሰው። ለምን ድሬዳዋ ከሁሉም ብሔር ስታየው ማጣትና ማስቀየም ማንፈልጋቸው ጓደኞችና ቤተሰቦች አሉ። እነሱ ሁላ በተከሰተው ነገር ዘመድ እያጣን ነው ያደግ ነው። በብሔር ሶማሌ ቢሆኑም ድሬዳዋ ከሚኖሩ ብሔር በሙሉ ጓደኞችና ቤተሰብ አለኝ። ስለዚህ የብሔር ነገር ሲመጣ በቃ ህመም ነው። ሰሞኑን ነው እንዳውም ጤናዬ ወደ ቀድሞ እንትን እየተመለሰ ያለው እንጂ በጣም እየተሰማኝ ነው በዚህ ጉዳይ።
በአሁኑ ሰዓት በሰፈርም በብሔርም የተጋጩትን ለማስታረቅ በየቀበሌዎች የእርቅ ፕሮግራሞች እየተዘጋጁ ናቸው። ከሳምንታት በፊት የአስተዳደሩ አመራሮችና ጀዋር መሐመድ የተገኙባቸው የእርቅ ፕሮግራሞች ነበሩ። ባለፈው ሳምንትም በመስቀለኛና ገንደ ተስፋ ነዋሪዎች መካከል የእርቅ መድረኮች ተዘጋጅተው ነበር። በትላንትናው ዕለትም እንዲሁ የ08 ቀበሌ በተለምዶ ለጋሬ የአፍጥር ፕሮግራም አዘጋጅቶ በፕሮግራሙ ከኦሮሞዎችና ሶማሌዎች ባሻገር ለክርስቲያኖችም ፍየል በማረድ የመቀራረብና የአብሮነት ምሽት ተካሂዶ ነበር። የአስተዳደሩ ከፍተኛ አመራሮችም ተሳታፊ ነበሩ። ወደ ቀደመ ፍቅር የመመለስ ፍላጎቱ በአብዛኛው ነዋሪ ዘንድ የሚታይና በየመድረኮች የሚንጸባረቅ ቢሆንም በዚህ አካሄድ ግን ምን ያህል ስኬታማ መሆን ይቻላል? ሌሎች መፍትሄዎች ሲኖሩ ይሆን ወይ ብለን የከተማዋ ነዋሪና የሕግ ባለሙያ የሆኑት አቶ ፋሚ ዳንኤል እናናግረን ነበር።
እንደዚህ የተጀመሩ የእርቅ ፕሮግራሞች በጣም ደስ የሚያሰኙ ናቸው። ግን ደግሞ የሚዲያ ፍጆታ ብቻ ሆኖ እንዳይቀር ስጋት አለ። አሁን እኔ በኢትዮጵያ የከተሞች ታሪክ ውስጥ ከአንድ ቀበሌ ወደ ሌላ ቀበሌ የተሰደደበት ዜጋ የተሰደደበት ቀበሌ ድሬዳዋ ከተማ ላይ ብቻ ነው ያለው እና ከቀበሌ ቀበሌ የተሰደዱ ሰዎች ወደ መኖሪያ ቀያቸው ሊመለሱ ይገባል። ያ ካልሆነ ግን ዘላቂነቱ አጠራጣሪ ያለ የተፈናቀሉ ዜጎች ሲመለሱ እርቁ ሙሉ ይሆናል የሚባላል። በዋናነት እኔ አሁን ፖለቲካል ውሳኔ በሚችላል ድሬዳዋ ጉዳይ አስተዳደሩ በሚያሳዝን ሁኔታ ብሔርን ከብሔር ያጋጫል። ለራሳቸው የፖለቲካ ትርፍ ሲባል የሚያስጠላ ስራ የሚሰሩ ስለዚህ እነዚህ ሰዎች ላይ ህግን የማስከበር ስራ ሊሰራ ይገባል። በህግም ሊጠየቁ ይገባል። ሁለተኛ ማህበረሰብ የሴቶቻችን አሉ ጀስት የሚገለቡባት ትምህርት ቤቶች አሉ። በአካባቢያችን እድር ይኖራል። ወላጆች ልጆቻቸውን ደግሞ ጀስት ቀድሞ የነበራቸውን ፍቅር ሊያስተምሩ ይገባል። አብረን የመኖር መልካም የሆነው ሴታች እንዴት ነበረ የሚለውን የነበረውን በጎ በጎ ሊጎሉ ይገባል። በኢኮኖሚያዊ ላይ ደግሞ ስንመጣ ሆነ የስራ አጥነት ችግር ድሬዳዋ ከተማ ላይ ከአገር ከፍ አንደኛ ነች በስራ አጥ ቁጥር። አስተዳደሩ በተቻለው አቅም የፌደራል መንግስት ጋር በመሆን ሊቀረፍ የሚችልበት እንትን መስመር ከተዘረጋ ወጣት ስራ አጥነው ለግጭት ጊዜ አይኖረው። እነዛ እንትኖች ላይ ከተሰሩ ማህበራዊ ሽፍቶቻችን ይመለሳሉ የሚል እምነት አለኝ።
አዲሱ የከተማ ከንቲባ አቶ ማህዲ ግሬ በተለያዩ መድረኮች የከተማዋን ሴቶች ስለመመለስ ይናገራሉ። አብዛኛው ነዋሪም የድሬዳዋ ሴቶች የሆኑት እንግዳ ተቀባይነት፣ አብሮነት፣ መተሳሰብና ግልጽነት ተመልሰውለት ማየት ይፈልጋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። አድማጮች አሁን ውይይት
የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው አህጽሮቱ ሲድ ዓመታዊ ልዩ እውቅናና የሽልማት ስነ ስርዓት ከትላንት በስቲያ እሁድ ምሽት ተካሂዷል። በብዙ መቶዎች የተቆጠሩ ከዋሽንግተን ዲሲና አካባቢው ከተለያዩ የዩናይትድ ስቴትስ ግዛቶችና ከአዲስ አበባ የሚመጡ እንግዶች ታዳሚዎች በተገኙበት በ27ኛው ዓመት ልዩ የሽልማት ስነ ስርዓት በላቀ ስራቸው የተመረጡ 9 ኢትዮጵያውያትና ትውልደ ኢትዮጵያ አሜሪካውያት ለእውቅናና ለክብር በቅተዋል። ስነ ስርዓቱን የተከታተለው አሉላ ከበደ ከተሸላሚዎቹ 3ቱን ወዲህ ወደ ስቱዲዮ ጋብዞ አወያይቷል። ቀጥሎ ይቀርባል።
ከኢትዮጵያ ድረስ የመጣችሁበት 9 ናችሁ። ከሌሎች መሰሎቻችሁ ጋር የተጋራችሁት ሽልማት ምሽት በትላንትና ሁለት ተከናውኗል። ትልቅ ክብርና ሽልማት ነው። እስኪ ከስሜቱ እንነሳ። የትነበርሽ ካንቺን ጀምር።
ያው እንግዲህ አትላንት 9 ነበር፣ ዓለም 9 ነው ነበር የሚባለው አይደል? ስለዚህ ዓለም 9 ሆኖ ነበር ትላንትና። በጣም የሚያስደስት ነው። ካፕቴን ሀምሳለን ጨምሮ ጁሊያን ምህረቱ፣ ሲስተር ልደት፣ ሌሎችም ሄለን፣ ክብርት መዓዛ እንዲሁ 9 ነበርን። እንግዲህ ዓለም 9 ሆና ነበር ብዬ ነው ማስበው። አብረውን ነው ያመሹት። ከዛ በላይ ደግሞ ወጣቶቹን 6ቱን 5ቱ ሴቶችና አንዱ ብርቅዬ ወንድ ገብርኤልን ጨምሮ ወጣቶቹ እነዚህ የነገ ተስፋዎቻችን ጭምር የታዩበት ነበርና ለኛ ዓለም 9 ለነሱ ደግሞ ዓለም 6 ሆኖ በጣም ጥሩ ሆነን ነው ያመሸነው። በጣም ትልቅ ምሽት ነበር።
የደስታ ምሽት ነበር። አግባባት ፕሮፌሰር ያለም ፀሐይ?
አዎ በጣም ደስ የሚል ነው። ዋናው ደስ ያለኝ ነው የወጣቶቹ አብዛኞቹ እዚሁ ተወልደው ያደጉ ናቸው። በጣም ያስገረመኝ የሰሩ ስራ ነው። በዚህ ድሚያ በ17 አመት ምናልባት 18 የሆናቸው እንደሆን ጊዜው የ24 ሰዓት እንዴት በቃቸው? ትምህርት ቤት ሄደው የተለያየ ሙያ የተለያየ የማህበረሰብ አገልግሎት መስጠታቸው እና እነኚህ ልጆች ጋር እኔ እዛ እኔ እንግዲህ በእድሜም እና በአጠቃላይ በነበረን ጊዜ የሰራሁት ምንም አያስገርምም ይሆናል እንደዛ ብዬ ነው የማስበው። የእነሱ ግን በጣም ነው ያስገረመኝ የተደሰትኩት እነሱን በማግኘቴ እና በተጨማሪም ደግሞ ሌሎቹንም በተለያየ ሙያ ተሰልፈው ውጤታማ ሆነው እንደዚህ አይነት ኢትዮጵያውያኖች ያዘጋጁት የኢትዮጵያዊ ማህበር ያዘጋጀው ፕሮግራም ላይ አንድ መድረክ ላይ መገናኘታችን በጣም አስደስቶኛል። የማውቃቸው ሰዎች 2 ነበሩ፣ ሮማዛንና ወጣቷን ጓደኛዬን የት ነበርሽን። ሌሎቹን በስም ነው እንጂ አግኝቻቸውም አላውቅም እና በጣም ነው የተደሰትኩት።
ከእድሜያቸው በላይ የሰሩ ይመስላል። ኮሎኔል ተራርቱትል፣
እኔም ለሞቱ ከሆነ በጣም ደስ የሚል ምሽት እና በጣም ደስ የሚል ፕሮግራም ነበር ያሳለፍነው። ይህን ክብር ደግሞ እንግዲህ እህቶቼ ጋር በማግኘቴ በጣም ደስ ብሎኛል። ይህ እንግዲህ ከዚህ በፊት ለሰራችሁት ስራ እናመሰግናለን። አሁን ደግሞ ያላችሁበትን በርቱ ለማለት ነው እና ስለሆነም ይሄ መሰጠቱ ላለፈው ለሰራንበት ስራ ሌሎች ተተኪዎች ሞራል የሚያገኙበት የምነሳሱበት እዚህ ቦታ እንደርሳለን የሚሉበት ነው። ሌላ ደግሞ አሁን እኛ ላለንበት ስራ ሁላችንም እንግዲህ እንደምታወቀው በተለያየ ስራ ላይ ነው ያለ ነው እና ሀገራችን ኢትዮጵያ ለማገዝ ሁላችንም የግላችን ጥረት እያደረግን ነው ከምመለከተው አካል ጋር። ስለሆነም እንግዲህ ይሄ ትልቅ ሸክም ነው፣ እንደገና ሌላ ሸክም ተሸክመናል። ምክንያቱም ይሄ ስጦታ ወይ ደግሞ ይሄ ክብር ሽልማቱ አስቀምጦ ይህን ተቀብሎ አስቀምጦ ሳይሆን የያዛችሁት ስራ በደንብ ስሩ፣ እንደገና በርቱ፣ ተበራቱ፣ የበለጠ ተነሳሱ ለማለት ነው እና በአጠቃላይ ደስ ይላል። ስጦታ ተቀብለናል፣ እኛም በክብር ተቀብለናል። በክብር ስለተጠራ ነው።
መልካም። ከኃላፊነት ጋር ይመጣል፣ ምናልባትም የሚቀጥለው ሀሳብ ጋር ይገናኛል። የትነበርሽ አሁንም ወደ አንቺ ልመለስ። የትላንትናው ምሽት የሴቶች ምሽት ብቻ ሳይሆን ቀደም ብሎ ኮሎኔል ደራርቱ እንዳነሳችው ከኢትዮጵያ ጉዳይ ጋርም የተገናኘ ይመስላል። በመድረኩ ተደጋግሞ ይነሳ ነበረ የሴቶች አመት የሆነም ይመስላል። ሴቶች መሆናችሁ ብቻ ሳይሆን ተስፋ ከተጣለበት ስራ ጋርም ይያዛል። እስኪ እርስ በርሳችሁ እንድትነጋገሩ እናድርግ። ምን ልዩ ያደርገዋል? በኢትዮጵያ ያለውንም እንቅስቃሴ ጀምሮ በኃላፊነትም ተሰሯቸው ስራዎች አሉ።
ልክ ነው። እንግዲህ ስለ ኢትዮጵያ እንኳን ሲወራ በሴት ጾታ ነው አይደል የሚወራው? ሀገሬ እንዲናቶና ስለዚህ ከሆነ ስለ ኢትዮጵያ ታወራለህ። እኛ ቅድሚያ የምንሰጠው ሌላ ነገር የለንም እና በጣም ትልቅ ነገር ነው ብዙ ሴቶች መሆናችን። ምናልባት ግን እንዲህ አይነት ፕሮግራሞች ምንድነው የሚሆኑት? የአንድ ጊዜ ብቻ መርሃ ግብር ይሆኑና ሌላ ጊዜ ወንዶች ብቻ ይሆናሉ፣ ይመለሳሉ። ምናልባት ግን ከትላንቱ ትልቅ መድረክ እንደ ቀሪ ቅርስ እንወስደዋለን ብዬ የማስበው ወይም እንደ አቋም ሆኖ ይቀጥላል ብዬ የማስበው እቺ ዓለም የወንዶችና የሴቶች ናት። ወንዶችና ሴቶች እኩል እኩል ሊጋሯት ስለሚገባ ምናልባት የማህበረ ግዩራን ማህበሩ ራሱ ከዚህ በኋላ እንደ አቋም 50% ሴቶችን የማይወክል እነሱን የማያከብር ክብረ በዓል አላደርግም ብሎ ወደፊት የሚሄድበት ይሆናል ብዬ ነው ማስበው። የኛ አንድ ጊዜ ብቻ መታየቱ ለአሁኑ ደስ ይላል፣ ግን እኔ ለወደፊት ሴቶችን ብቻ ለብቻቸው እንደዚህ ያደርጉ መሄዱ አንደኛ በጣም ብዙ ሰውንም ስጋት ውስጥ ይጥላል፣ ወንዶችን ስጋት ውስጥ ይጥላል። ስለዚህ እኔ ማስበው የትላንቱ እንደ መነሻ ጥሩ ነው፣ ግን እንደ መንገድ ዓለም ሁለታችንንም ትፈልጋለች። ሴቶች ደግሞ ሲባል እኛ ብቻ የተወሰነ ነው እዚህ ጋር የቀረብ ነው ብቻ አይደል? ያልቀረቡ አሉ። አርብቶ አደር ሴቶች አሉ፣ ነጋዴ ሴቶች አሉ፣ በመቀነታቸው ቋጥረው የሚያተርፉ እነሱን ሁሉ የሚወክል ገጽታ ስለ ህይወት ሲነሳ፣ ስለ ስብዕና ሲነሳ ስለ ሴት ልጅ ላይ ይነሳ አይችልም። እና ስለ ስፖርት ካወሩ ሴት ስፖርተኞችን፣ ስለ ትምህርት ስለ ልሂቃን ካወሩ እንደ ፕሮፌሰር አለም ፀሐይ አይነት ሴት ልሂቃንን ይዘው መሄድ እንዲችሉ እንደ አቋም ሴቶች የሌሉበት የወንዶች ዓለም፣ ወንዶች የሌሉበት ሴቶች ዓለም ማየት አንፈልግም የሚል አቋም ይዞ የሚራመድበት ይመስለኛል።
መልካም ማሳያ ይሆናል ነው። ፕሮፌሰር ያለም ፀሐይ ሌሎችን ስለማነቃቃት እናንተ አሁን የተከበራችሁበት ሌሎችንም እንዲያነቃቃ ታዳጊውን ትውልድ በአርአያነት እንድትታዩ ነው እና ከዛ አንጻርስ?
እኔ በጣም ልቤ ውስጥ ያለው ወይም ከልቤ ሁልጊዜ የምከተለው ነገር ምንድን ነው? ሌሎችን መምህርም ስለሆንኩም ሊሆናል ወጣቶች ጋር ነው ህይወቴ በሙሉ። ለዚህም አንዳንድ ጓደኞቼ እንዴ ሲያዩኝ አልተቀየርሽም ይላሉ። የወጣቱ ኤነርጂ ወደ እኔ እየመጣም ይሆናል እና ማበረታታቱ በጣም አስፈላጊ ነው። ምክንያቱም ችሎታ ያላቸው ፍርሃት አለ፣ የመውደቅ ፍርሃት አለ። አንድ ነገር ብጀምረው ወድቃለሁ። መውደቅ ደግሞ አንደኛ በቤተሰብም በኩል ተቀባይነት አይኖረውም። እንግዲህ እኔ ብዙ ጊዜ ከተማሪዎች ጋር ስለሆነ ማሳልፎ በምርምርም ወደ ገጠር ሄጄ ገጠር ሴቶች ወጣቶች ስለማገኝ አንድ ጊዜ ስለወደቅኩት ምሳሌ አስረዳቸዋለሁ እንዲበረታቱ እና ያን የምሰጣቸው ምሳሌ እዚህም ልድገመውና እኔ እላቸዋለሁ በየጊዜው። ሁለተኛ ደረጃ ትምህርት ስጨርስ ተሸልሜ በእድሜም ከነበሩ ትንሽ አነስል ነበረ ጎበዝ ተብዬ ዩኒቨርሲቲ ገባሁ እላቸዋለሁ። እዛ ገብቼ በቃ ልቤ ትንሽ የጉርምስና ምንምን በቃ ሁሉ ነገር የሚያቅተኝ አይመስለኝም ነበር። ከዛ የመጀመሪያው ሴሜስተር ላይ በመጥፎ ውጤት ለመባረር ትንሽ ነጥብ ሲጎል ነው ያለፍኩት። ምክርም የሚሰጠኝም የለም ሁሉ ነገር ማቀውና ጎበዝ ሆኜ ነበር ራሴን ገመትኩት። ከዛ ደነገጥኩ፣ ለካ ትክክል መንገድ አልነበረም ያስኩት። ስለዚህ ለወድቅ ብዬ ከዛ ራሴን አበረታትቼ በደንብ ሰርቼ ነው እዚህ ደረጃ ያደረስኩት።
አድማጮቹ ውይይቱ ተጀመረ እንጂ አላበቃም። ሰዓታችን በማለቁ ግን ማሳደር ይኖርብን ነው። በነገው ምሽት ከሶስት ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።